ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከአሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በተለያዩ ማህበራዊ መገናኛ ብዙሃን ሐሰተኛ የጤና መልእክቶች እየተሰራጩ መሆኑን የጤና ሚኒስቴር ባለስልጣንና ሁለት የሕክምና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በጤና ጥበቃ ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሙኒኬሽን ቡድን መሪ ዶክተር ዳንኤል በትረ በተለያዩ ማህበራዊ መገናኛ ብዙሃን ላይ የሕክምና ትምህርት የሚሰጡት ዶክተር ሰይፈ ወርቁና በአለርት ሆስፒታል ሐኪም ጤና ሰብ የሚባለው የማህበራዊ ሚዲያ መምህር ዶክተር ዝማሬ ታደሰ ሐሰተኛ የጤና ስርጭትን በተመለከተ አስተያየቶቻቸውን ለአሜሪካ ድምጽ አጋርቷል። ደረጀ ደስታ እንደሚከተለው አሰናድቶታል።
በተለያዩ የመንግስት ሆስፒታሎች መስራታቸውንና ራሳቸውን በተለያዩ ማህበራዊ ሚዲያ መድረኮች ላይ የህክምና ትምህርት እንደሚሰጡ የሚናገሩት ዶክተር ሰይፈ ወርቁ በማህበራዊ ሚዲያው በራሳቸው ስምና ፎቶግራፍ ጭምር የሚሰሩ ሐሰተኛ የህክምና መልእክቶች መኖራቸውን ይገልጻሉ።
አንደኛ ከራሴ ኤክስፒሪየንስ እንግዲህ እንደ ክሊኒካል ለሳይ አንድ ሰው በታመመ ጊዜ ወደ ህክምና ቦታ የሚሄድበት አጋጣሚ ወይም ደግሞ አቅሙ ካልፈቀደም ይሁን ወይም ጊዜው ካልፈቀደም ይሁን ወይም ያለበት ቦታ ለህክምና አመቺ በማይሆንበት ጊዜ የሚጠቀመው በእጁ ላይ ያለውን ኢንፎርሜሽን ነው። እዛ ላይ ያለውን ኢንፎርሜሽን ደግሞ ሰርች አድርጎ ሲመለከት ከተለያዩ አንግሎች የሚሰሩ የጤና ዘገባዎች አሉ ወይም ደግሞ የጤና መልእክቶች አሉ። እነዚያ የጤና መልእክቶች ትክክለኛ መረጃ ናቸው ወይ? ለምሳሌ ዌብሳይቶችም ሊሆኑ ይችላሉ፣ የመድኃኒት ማስታወቂያዎችም ያንን ነገር ሊያወጡ ይችላሉ። ትክክለኛውን የጤና መረጃ ሳያገኝ ሊቀር የሚችልበት አጋጣሚ ሊኖር ይችላል። በተለይ በተለያዩ ሶሻል ሚዲያዎች ላይ አንዳንድ ጊዜ የህብረተሰቡን ትኩረት ለመሳብ ሲባል፣ በሶሻል ሚዲያ ገንዘብ ለማግኘት ሲባል፣ እንዲሁም ደግሞ አንዳንድ ጊዜ የሚያጋጠሙ በኔም ስም ራሱ እየተሰራ ያለ አንዳንድ ነገሮች አሉ። ለምሳሌ ህገ ወጥ መድኃኒቶችን የሌላም ባለሙያ መልክ በመጠቀም መሸጥ፣ እንደዚህ አይነት ነገሮችን እየተጠቀሙ በሶሻል ሚዲያዎች ላይ ይታያሉ በተደጋጋሚ ጊዜ። ማህበረሰባችን ደግሞ በቂ ግንዛቤ የሌለው ሰው ምንድን ነው የሚያደርገው? እነዚህን ነገሮች እንደ እውነተኛ አድርጎ ይጠቀማቸውና በጊዜው መታከም ሲገባ ወይም ወደ አልተፈለገ ሕክምና ውስጥ ሊገባ ይችላል፣ ወይም ደግሞ ያልተፈለጉ ነገሮችን ወደ መጠቀሙ ወደ ሰለባነት ይሄዳል ማለት ነው። ይሄ በራሴ ኤክስፒሪየንስ ላይ የማየው ነገር።
የኔን መልክ ተጠቅመው ሲሉ ምን ማለት ሆነው? እስቲ ትንሽ ያብራሩልን።
የኔን መልክ ብቻ አይደለም፣ በሶሻል ሚዲያ ላይ ያለነውን ሐኪሞች መልክን ይጠቀሙና ኢዲት ያደረጉና በሶሻል ሚዲያ ላይ ይለቁታል፣ የኛ ያልሆነ ማለት ነው። ወይ ሌላ ስልክ ቁጥር ያስቀምጣሉ፣ ወይ በፌስቡክ ላይ ክሬት ያደርጉና መድኃኒቶች መሸጥ ምናምን አይነት ነገር ይሰራሉ።
በአለርት ሆስፒታል ጠቅላላ ሐኪምና ጤና ሰብ በሚባለው ትምህርታዊ ጤና ነክ የማህበራዊ መድረክ ላይ መምህር የሆኑት ዶክተር ዝማሬ ታደሰ ባልደረባቸው በሆነ ሌላም ሰው ላይ ተመሳሳይ ነገር መድረሱን ያስረዳሉ።
አንድ ጓደኛዬ እንደዚህ ሲለኝ ነበረ። የእሱን ፊት የእሱን ፎቶ ይጠቀሙና የተለያዩ እነዚህ አሁን የመራቢያ አካልን ያሳድጋል እንደዚህ አይነት ነገሮች እየተባሉ የሚሰጡ መድኃኒቶች አሉ፣ ከእውነት የራቁ መድኃኒቶች። እነሱ ግን የሚያደርጉት ምንድን ነው? ያንን መረጃ ይሰጣሉ፣ ለዛ ነገር ያወራሉ። ከዛ በኋላ ግን በውስጥ መስመር አናግሩኝ ይሏቸዋል። ሰውንም ያታልላሉ ማለት ነው። አንዳንድ ጊዜ እንዲያውም ስክሪንሾት እያደረጉ ሁሉ ይልካሉ ምን እንደተባሉ ማለት ነው። ከዛ በዚህ አካውንት ብር ላኩ ይላሉ፣ ያንን ብር ይወስዳሉ፣ የማይሆን መድኃኒት ይሰጧቸዋል፣ እንደው መድኃኒቱም ከደረሳቸው ማለት ነው። አንዳንዴ ደግሞ በቃ ዝም ብለው ስማቸው ጠፍቶ ይቀራል እና እኛ ጋርም ሲመጡ እንዴ ዶክተር እንደዚህ መድኃኒት ልካለሁ ብለሽ መድኃኒት ሳትልኪ ኧረ እኔ አይደለሁም እኛ አይደለንም ብለን እንላለን። እንደዚህ አይነት እንግዲህ ግን ጽዮን የሚታዩ ችግሮች አሉ።
በእነዚህ የማህበራዊ ሚዲያዎች የሚሰጡ የሕክምና ትምህርቶችም ሆነ የሚመከሩ መድኃኒቶች በሳይንስም ሆነ በባህላዊም ሕክምና የተደገፉ አይደለም የሚሉት ደግሞ በጤና ሚኒስቴር የጤና ማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ናቸው።
እንግዲህ ለሆነ በሽታ አንድ የሆነ መድኃኒት ያዛሉ። መድኃኒቱ እንግዲህ ባህላዊ የሆነ ነው። እንዲህ አይነት እጽዋት እንዲህ አድርጎ ተቀጥቅጦ እንዲህ ተጠጥቶ እንዲህ ተደርጎ የሚል ነው የሚሰጡት። ያ እንግዲህ ትክክል አይደለም። በነገራችን ላይ የባህል ሕክምና አለ፣ የተጠና የባህል ሕክምና የጤና ሚኒስቴርም የሚደግፈው ነው። በባህል ሕክምናውም የማይደገፍ በጤና ሴክተሩም በሳይንሱም የማይደገፍ ዝም ብሎ በልማድና ሰዎች በተደጋጋሚ የሞከሩት ውጤታማ ሆኗል በሚል ሳይንሳዊ ያልሆነ ትንተና በመስጠት ጭምር ነው ሰዎች እንዲጠቀሙ እያደረጉ ያለ። ስለዚህ አጠቃላይ እየተሰጠ ያለው መረጃ ትክክልም ጤናማም አይደለም። በየትኛውም መንገድ እንግዲህ ከብዙ ባለሙያዎች ጋር ሆነን አብረን ለማየት ሞክረናል። አንዱም እየተሰጠ ያለው መረጃ ትክክለኛና ጤናማ አይደለም።
ዶክተር ዝማሬ ታደሰ በማህበራዊ ሚዲያዎቹ ላይ የሚወጡ ማናቸውም የጤና መልእክቶች ለረጅም ጊዜ የሚቆዩ በመሆናቸው የአንድ ወቅት ብቻ ሳይሆን ዘላቂ ጉዳት የሚያስከትሉ መሆኑን ያራራሉ።
ጉዳቶቹ አንደኛ ወዲያው እንደ በአጭር ጊዜ የሚታዩ ሊሆኑ ይችላሉ። ሌላው ደግሞ ረጅም ጊዜ የሚታዩ ጉዳቶችም አሉ። እንግዲህ በአጭር ጊዜ ስንል ወዲያውኑ አሁን አንድ ሰው ግፊት አለብህ ተብሎ ለምሳሌ የሆነ ይሄ ነገር ግፊትን ወዲያው ያጠፋል ሲባል ሰው ዴስፕሬት አይደለ ወዲያው ያንን የሚፈልገውን ነገር የሚያገኘው ከመሰለው ያንን የሚያድንለት ከመሰለው ወዲያው ለመጠቀም ነው የሚሄደው። ያ ደግሞ ጤና ላይ የራሱ የሆነ የጎንዮሽ ጉዳት ይዞ ሊመጣ ይችላል። ለሎንግ ተርምም ደግሞ ያ ቪዲዮ ረጅም ጊዜ እዛው ነው የሚቀመጠው። አንድ ሰው ብቻ አይቶት ወይ የተወሰነ በዛ ሰዓት ብቻ አይቶት የሚቀር አይደለም እና ሌላም ጊዜ ሌላም ሰው ሁል ጊዜ የሚቀመጥ ነገር ስለሆነ ሁሉንም አፈት እያደረገ ይሄዳል ማለት ነው። ያ ደግሞ ትክክለኛ ያልሆኑ ነገሮችን ወደ የሰው እውነት ነው ብሎ ያደርገዋል። ከዛ ደግሞ በሽታ ላይ እንዲወድቅ ያደርገዋል። ወደ ሕክምናም ቦታ ደግሞ አንዳንድ ሕክምና መሄድ ያለብን ነገሮች ላይ ወደ ሕክምና እንዳንሄድ ትክክለኛ የሆነውን ሕክምና ማጥላላት፣ ማጠልሸት፣ ሰዎችም ደግሞ ያኛው ጋር መሄድ አለብኝ ብለው እምነታቸውን እንዲያጡ ማድረግ፣ መጨረሻ ስቴጅ ላይ ሲደርሱ ወደ ሕክምና ቦታ መምጣት፣ እነዚህ እንግዲህ የሚጠቀሱ ችግሮች ናቸው።
የጤና ሚኒስቴር በእነዚህ በማህበራዊ ሚዲያ በሚሰጡ የአሰር ትምህርቶች ዙሪያ ሰፊ ጥናት ማድረጉን የሚገልጹት አቶ ዳንኤል ግለሰቦቹ የሕክምና ባለሙያዎች አይደሉም ይላሉ።
ባደረግነው ዳሰሳ እንግዲህ ትልልቅ ሰፊ ወይም ተከታይ ኖሯቸው የተሳሳተ መረጃ የሚሰጡት ሰዎች የህክምና ባለሙያዎች አይደሉም። እንደውም ትምህርታቸውንም በአግባቡ ያልጨረሱ ግን ብዙ ፎሎወር ያላቸው የሆኑ ሰዎች ናቸው። እንግዲህ ይሄ ከግንዛቤ ክፍተት ነው። ፎሎወርን ለማብዛት የተለያዩ የጎንሾ ጥቅሞችን ለማግኘት ብለው የጀመሩትና የቀጠሉት ነው። እና እንግዲህ ቆም ብለው እነሱም ሲያስቡ ትክክለኛ ያልሆነ መረጃ መስጠት ለማህበረሰቡ ጉዳት ማድረሱን ሲገነዘቡ ከዚህ ድርጊታቸው ሊመለሱ እንደሚችሉ እንገምታለን። እና አሁን እኛ ያደረግነው ዳሰሳ እሱን ነው የሚያሳየው። ትክክለኛ የጤና ባለሙያ የሆነ ሰው ትክክለኛ የሆነ መረጃ ነው ለማህበረሰቡ የሚያደርሰው።
ጤና ሚኒስቴር እነዚህን ችግሮች አስመልክቶ ለመሆኑ ምን እያደረገ ነው ተብለው የተጠየቁት አቶ ዳንኤል
ጤና ሚኒስቴር አንዱ በተለይ በማህበራዊ ሚዲያ ዘርፍ የሚሰራው ስራ የሚዲያ ሞኒተሪንግ ስራ ይሰራል። ሚዲያ ሞኒተሪንግ የሚሰራው በማህበራዊ ሚዲያ ማህበረሰቡን ጤና ሊጎዱ የሚችሉ መረጃዎችን የሚያስተላልፉ ግለሰቦችን አንዳንድ ጊዜ እንደ ድርጅት ሆነው የሚሰሩትንም ጭምር በመከታተል ትክክለኛ የሆነው መረጃ ለማህበረሰቡ በማድረስ ነው። በዚህ ደረጃ ነው እየተሰራ ያለው እና ይህንን ተከትሎ ጤና ሚኒስተር አንድ የወሰደው እርምጃ በቅድሚያ የማህበራዊ ሚዲያን በስፋት በመጠቀም ትክክለኛ መረጃን ለማህበረሰቡ ለማድረስ ጥረት እያደረገ ነው የሚገኘው። ሁለተኛ፣ በጣም በከፋ ደረጃ የተሳሳተ መረጃ ለማህበረሰቡ እያደረሱ ያሉ አንዳንድ ግለሰቦችን በተመለከተ ከዚህ ድርጊታቸው እንዴት ታረሙ ማስጠንቀቂያዎችን በመስጠት ለማረም ጥረት እያደረገ ነው ያለው። በአሁኑ ሰዓት እንግዲህ በሰፊው እየተሰራ ያለው ነገር ማህበራዊ ሚዲያን በትክክለኛው የመረጃ መስጫ መጠቀሚያ በማድረግ ለሀገር እንዲጠቅም በማድረግ ረገድ ስራ መስራት ነው። ሌሎችም ከዛ ትክክለኛ ካልሆነ ተግባራቸው እንዲታረሙ እየተደረገ ነው። እንግዲህ ከሞላ ጎደል አሁን ጥሩ ሁኔታ ላይ ነን ብለን እናስባለን።
በማህበራዊ ሚዲያ ላይ ወደ 86 ሺህ ተከታዮች ያሏቸው መሆኑን የነገሩን ዶክተር ዝማሬ ጤና ሚኒስቴር ትክክለኛውን የጤና ትምህርት ለመስጠት የሕክምና ባለሙያዎችን አሰባስቦ ባዘጋጀው የቲክቶክ መድረክ ወይም ፎረም ላይ ተሳታፊ መሆናቸውን ገልጸውልናል። ይህን ማድረግ አስፈላጊ ነው ብለው ያመኑበትን ምክንያት ያስረዳሉ።
ሰው ለምንድን ነው መጀመሪያ ወደ ሌሎች መረጃዎች የሚሄደው የሚለውን ነገር መጠየቅ አስፈላጊ ነው። ለዛም ነው ጤና ሚኒስቴር እንደ ኃላፊነት ወስዶ ትክክለኛ የሆነ መረጃዎችን ማሳየት አለበት በሚል ወደ ሚዲያው እንዲመጣ ማለት ነው። ከዛ በኋላ ግን ሌሎቹን ስህተተኛ የሆኑ መረጃዎች ናቸው የሚለውን ደግሞ ሰው ራሱ አይቶ ይጠቅመኝም ብሎ ካልወሰደ በስተቀር አሁን ላይ በጣም እየከበደ ነው የመጣው ኢንፎርሜሽኑ። በጣም ልክ መጀመሪያ አካባቢ ላይ ድሮ ላይ በጣም ችግር እንደነበረ አንድ ኢንፎርሜሽን ማግኘት፣ አሁን ደግሞ በጣም ኦቨርሎድ ሆነናል በተለያዩ ኢንፎርሜሽኖችና ያንን በእርግጥ በደንብ የምናየው ነው።
ማህበራዊ ሚዲያ ያለ አግባብ መጠቀምና ሐሰተኛ መረጃዎችን ማሰራጨት በእኛ ሀገር ብቻ ሳይሆን በሌሎችም አገሮች የተለመደ ነው የሚሉት ዶክተር ሰይፈ ይህን አስመልክቶ ቀዳሚውን ስራ መስራት የሚኖርበት የጤና ሚኒስቴር ነው ይላሉ። ህብረተሰቡም ይህን አስመልክቶ ማድረግ አለበት የሚሉትን እንደሚከተለው ያስረዳሉ።
ይሄ ነገር በእኛ ሀገር ብቻ አይደለም፣ በውጭ ሀገርም ላይ ያለ ነው። የተለያዩ የሐሰተኛ መረጃ የሚሰጡ የውጭ በሶሻል ሚዲያ ላይ ባን የተደረጉ ሁሉ አሉ፣ ካለኝ ኢንፎርሜሽን ደረጃ ማለት ነው። እንግዲህ ያንን የሚሰራው የጤና ሚኒስቴሩ ነው። በሀገሩ ያለ የጤና ሚኒስትር ያንን መረጃዎችን ያሰባስባል። ትክክል ነው ትክክል አይደለም የሚለውን ነገር ይወስንና ያንን እዛ ሰው ላይ ያንን እርምጃ ሊወስድ ይችላል ማለት ነው። እንደዚህ አይነት ትሬንድ እኛ ጋር ያለ አይመስለኝም። ሌላው ደግሞ ዋናው ከዚህ አንጻር ህብረተሰቡ መጠንቀቅ ያለበት ነገር ምንድን ነው? አንድን መረጃ በሰማበት ጊዜ ያንን ወዲያውኑ የመቀበል ባህሪ ማዳበር አያስፈልግም። በራሱ በሁለት ወይም በሶስት መረጃዎችን እያገናዘበ ወይም ሰብስቦ እያገናዘበ ቢቀበል መልካም ነው። ያገኘውን መረጃ ሁሉ ከመተግበር ይልቅ መያዝና እንደገና በአካልም ቀርቦ ባለሙያን ማማከር እነዚህ ነገሮች ትክክለኛ መረጃውን ወይም ትክክለኛ የሕክምና ግንዛቤዎችን የሚጨምሩ ይሆናሉ ማለት ነው።
የጤና ሚኒስቴር ይህን አስመልክቶ ሕግ የተላለፉትን ወደ ቅጣት ከማምጣቱ በፊት ህብረተሰቡን ማስተማር፣ ትክክለኛውን መረጃ መስጠት፣ ሕጉን ለሚተላለፉትም ማስጠንቀቂያ ማስተላለፍ የመጀመሪያው ተግባሩ አድርጓል ሲሉ የጤና ሚኒስቴር የማህበራዊ ሚዲያ አስተዳደርና የኮሚኒኬሽን ቡድን መሪ አቶ ዳንኤል በትረ ከራከራሉ።
በደረጅም ጊዜ የተሳሳተ መረጃን ሲሰጡ የነበሩ ሰዎች ብዙ ተከታይ ሊኖራቸው እንደሚችል መገመት ይቻላል። ለዛ ሰዎች እንግዲህ ሁለት ነገር ነው ማሰብ የሚገባው። አንድም ባለማወቅ ለረጅም ጊዜ በመከታተል የመደገፍና ያንን ፕሮሞት የማድረግ ዝንባሌዎች አሉ። በሌላ መንገድ ደግሞ ትክክለኛው መረጃ ሲነገራቸው ተመልሰው ወደ ትክክለኛው መረጃ የመምጣት ነገር አለ እና ጥሩ የሚሆነው ትክክለኛው መረጃ በተከታታይ መስጠት አንዱ ጉዳይ ነው። ሁለተኛ ደግሞ የተሳሳተ መረጃ የሚሰጡትን ግለሰቦች ትክክል አይደላችሁም ብሎ መጠየቅ ነው የሚገባው እና በነገራችን ላይ እንግዲህ የጥቂቶቹ ከአገር ውጭ ሆነው ነው ይህንን ስራ እየሰሩ ያሉት። የተወሰኑ ደግሞ ሀገር ውስጥ ትክክለኛ ያልሆነን መረጃ ለማህበረሰቡ ማድረስ ያስከስታል፣ የህግ ስላለው ማለት ነው። የውጭ ያሉትም ከባሲዎች ጋር በመነጋገር ከሀገሪቷ ህግ ጋር በመነጋገር ተጠያቂ ማድረግ የሚቻልባቸው አግባቦች አሉ። ስለዚህ ይሄ ከዚህ ድርጊታቸው እንዲታረሙን አሁንም ጤና ሚኒስቴር የሚመክረው በነገራችን ላይ ወደ ክሱ ወደ ህግ ከመሄዱ በፊት ልጆቹ እንዲታረሙ እና ትክክለኛው መረጃ ለማህበረሰቡ ለማድረስ ፈቃደኛ ቢሆኑ ነው የሚመክረው። አሁን ግን ቀደም ብለን በሰጠኑ ማስጠንቀቂያ የመረጋጋቱ እና ትክክለኛው መረጃ ለትክክለኛው ማህበረሰብ ለማድረስ ጥረት እየተደረገ መሆኑን ለመገንዘብ ወይም ለመረዳት ችለናል እና ከበፊቱ ለውጥ አይተናል ብለን እናስባለን።
ያነጋገርናቸው የሕክምና ባለሙያዎች ግን ግለሰቦቹን ወደ ሕግ የማምጣቱ ስራ እጅግ የተወሳሰበና አድካሚ መሆኑን ገልጸው የራሳቸውን ስምና ፎቶግራፍ ሳይቀር በግልጽ እየተጠቀሙ ሐሰተኛ የሕክምና መልእክቶችን የሚያስተላልፉትን ለማስጠቆም አዳጋች የሆነባቸው መሆኑን ነግረውናል። በዚህ ረገድ መንግስትና ሕብረተሰቡ ትክክለኛውን መረጃ ለይቶ በመጠቀም ጥንቃቄ እንዲያደርግም መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ልዩ ቀናን ካስተዋወቁ የ1960ዎቹ እና 70ዎቹ አይረሴ ዘመኞች መካከል አንዱ ድምፃዊ ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይቷል። ጌታቸው ተወልዶ ባደገባት አዲስ አበባ ያረፈው የካቲት 12 ሌሊት መሆኑ የተነገረ ሲሆን በህመም ሰንበቱም ታውቋል። ሀብታሙ ስዩም የጌታቸው ካሳን የኢትዮጵያ ሙዚቃ ዘርፍ ሚናን በቀጣዩ አጭር ዘገባ ያስቃኘናል።
በኢትዮጵያ የሙዚቃ ታሪክ ውስጥ በልዩ አዘፋፈን ዘይቤያቸው ከሚታወቁት መካከል አንዱ የ1960ዎቹና 70ዎቹ ፈርጥ ትዝታን ናፍቆትን ብሎም ማርበኝነትን በዝግታ መታቀንቅኖ ከአድማጭ ልብ የቀረው ጌታቸው ካሳ ከሰሞኑ ከዚህ ዓለም በሞት ተለይተዋል። የዛሬ 80 ዓመት ገደማ አዲስ አበባ መርካቶ የተወለደው ጌታቸው የሙዚቃ አድማሱን ያሰፋው፣ ጉሮሮውን ያሟሸው በወቅቱ የወጣት ኢትዮጵያውያንን ቀልብ ገዝተው በነበሩ የጣሊያንኛ እንዲሁም የአሜሪካውያኑ እንግሊዝኛ ሙዚቃዎች ነበረ። ለሙዚቃ ልቡ ማድላቱን ካልወደዱለት ቤተሰቦቹ ጋር ያልተስማማው ጌታቸው ጸጋዬ የሚለውን የአባቱን ስም እስከመቀየር ተወልዶ ካደገባት አዲስ አበባ ወደ ምስራቅ ኢትዮጵያ ሐረር፣ ድሬዳዋ እስከ መኮብለል ደርሷል። ኢትዮጵያ ሙዚቃንና ሙዚቀኞችን ታሪክ ለሚያጠናው ጋዜጠኛና ደራሲው ይናገር ጌታቸው ሙዚቃን ብሎ የኮበለለው ታዳጊው ጌታቸው ለምስራቅ ኢትዮጵያ ቀጠና የዘመናዊ ሙዚቃ ማንሰራራት የነበረውን ሚና እንዲህ ገልጸዋል።
በኢትዮጵያ ሙዚቃ ውስጥ ጌታቸው ካሳ የሚልን ስም በማስተዋወቅ በኩል ቀዳሚው ስፍራ ሐረር ነው እና ጌታቸው ሐረር ሂዶ ሙዚቃን መስራት ከጀመረ በኋላ በተለይ ደግሞ ምስራቃዊ ሰጎን የሚባለው የሙዚቃ ኦርኬስትራን በእጅጉን የሚተማመንበትና በተለያዩ ቦታዎች የእሱን ስራዎች በማቅረብ በምስራቅ ኢትዮጵያ ያለው የኢትዮጵያ ሙዚቃ እንቅስቃሴ እንዲያብብ የበኩሉን ሚና በመወጣት ሂደት ውስጥ በታሪክ አንድ ስፍራ ይዞ ይገኛል ወይም ደግሞ አንድ ስፍራ ሊይዝ ይችላል ብሎ መናገር ይቻላል። የጌታቸው ሚና የመጀመሪያው የሚሆነው በተለይ አዲስ አበባን ማዕከል ያደረገው የኢትዮጵያ ሙዚቃ እንቅስቃሴ ከአዲስ አበባ ውጭ ባለው አካባቢም ስፍራ እንዲኖረው፣ በተለይ ደግሞ በምስራቅ ኢትዮጵያ ሐረር ላይ በነበረው እንቅስቃሴ ውስጥ የራሱ ስፍራ ያለው ሰው ተደርጎ ይወሰዳል።
ጌታቸው ወደ አዲስ አበባ ከተመለሰ በኋላ ኢትዮጵያ ዘመናዊ ሙዚቃ ተሳትፎውን ያሰፋው በ1960ዎቹ ከፈጣን ባንድ ጋር በፈጠረው ጥምረት ነው። በይቀጥላልም በዘመኑ እውቅ ከነበሩ ሸበሌ ባንድና ዋለላያስ ባንድ ጋር ለመስራት ችሏል። የውቤ በረሃ ድምቀት በነበረው ፓትሪስ ልሙምባ የምሽት ክበብና ሰንጋተራ ላይ ነግሶ በኖረው ሶምበሪኖ ክለብ ተናፋቂ የዘመኑ ድምፃውያን መካከል አንዱ ጌታቸው ካሳ ነበረ። በእኒህ ጊዜያት የኢትዮጵያን ኦርኬስትራዎች ገናናነት ወደ ባንዶች የሚጋባ ዘንድ የነበረውን አስተዋጽኦ ጋዜጠኛና ደራሲ ይናገር ጌታቸው እንዲህ ዘክረዋል።
በኢትዮጵያ ሙዚቃ ውስጥ ኦርኬስትራ መሪ ሆኖ በኦርኬስትራ ውስጥ የደመቁ በጣም በርካታ ሰዎች አሉ። ጥላሁንና ብዙነሽና ማህሙድንም ሌሎችንም ልንጠቅስ እንችላለን እና ለማየሁንም ከኦርኬስትራ ጋር አያይዘን ነው የምናነሳቸው። ይሁንና በኢትዮጵያ የባንድ እንቅስቃሴ ውስጥ ግን መሰረት ጥለዋል ወይም ደግሞ ከኢትዮጵያ የባንዶች እንቅስቃሴ ማበብ ጋር ግን አያይዘን ልንጠቅሳቸው የምንችላቸው ሰዎች፣ የምናስተሳስራቸው ሰዎች በጣም ጥቂት ናቸው። ከነዚህ መካከል ቀዳሚዎቹን ማለቴ ነው እንግዲህ የነ ሙላቱ፣ ከዛ የነ ጋሽ ግርማ በየነ እንቅስቃሴ እነ ኃይሉ መርጊያን በጥቂቱ ምድር ጦር ሰራዊት ጋር ቢቆይም እንደዚህ ከነዋሊያስ ጋር ሆኖ ሌሎችም የራሳቸውን በባንድ እንቅስቃሴ ውስጥ ኢትዮጵያ ከኦርኬስትራ ውጭም በባንዶች የሙዚቃ መልክ እንድትወከል በማድረግ የባንድ እንቅስቃሴ እንዳብብ በማድረግ በኩል ውስጥ የጎላ ሚና ነበራቸውና በኢትዮጵያ የባንዶች እንቅስቃሴ ማበብ ውስጥም ጌታቸው ካሳ በጣም የራሱ ሚና የነበረው የራሱ አበርክቶ የነበረው ሰው ነው።
በ1970ዎቹ አምሃ ሸቴን ከመሰሉ የሙዚቃ አሳታሚዎች ጋር ወዳጅነት የፈጠረው ጌታቸው በአምሃ ከሊፋና ፊሊፕስ ድርጅቶች አማካኝነት ነጠላ ዜማዎችና ሸክላዎችን ለአድማጮች አድርሰዋል። ጌታቸው ካሳ በኢትዮጵያውያንና ምዕራባውያን ሙዚቃ መካከል ኪናዊ ድልድይን ከፈጠሩ ሙዚቀኞች መካከል አንዱ አድርገው የሚቆጥሩት ጥቂት አይደሉም። ጋዜጠኛውና ደራሲው ይናገር ጌታቸው ይህንን የጌታቸውን ካሳ አበርክቶት በተመለከተ ይህንም ብሏል።
ጌታቸው እንግዲህ ጥቁር አሜሪካውያን የሙዚቃ ተጽዕኖ የነበረበት ባለሙያ ነው። ይሁን እንጂ እሱ እነዚህን ጥቁር አሜሪካውያንን የሙዚቃ ተጽዕኖዎች ይዞ ወደ እኛ ሀገር ሙዚቃ ወይም ደግሞ ኢትዮጵያዊ የሆኑ ሙዚቃ ጨዋታዎችን ሊጫወት ሲሞክር ፈጽሞ ኢትዮጵያዊ በሆነ መልክ ፊውዝ አድርጓቸዋል ወይም ቀይጧቸዋል ለመናገር ይቻላል። ቅላጼ ያለባቸው በጣም ውብ የሆኑ ሙዚቃዎችን ነው ይጫወት የነበረው ጌታቸው ካሳ እንደሚታወቀው እና የውጩን ሀገር የሙዚቃ ጨዋታ ከኢትዮጵያዊነት ጋር ያዋደደበት መንገድ በጣም ልዩና የእሱንም ኢትዮጵያዊ ፔንታቶኒክም ዲያቶኒክም ውስጥ የምናገኘው ውብ የሆነ ቅላጼ የነበረው
በ1973 ዓ ም ወደ ዩናይትድ ስቴትስ ለሥራ ያቀናው ዕውቁ ድምፃዊ በስደት ሕይወት ውስጥ ለ27 ዓመታት ቆይተዋል። በእነዚህ ዓመታት ውስጥ በአሜሪካ በሚገኙ የተለያዩ ትውልደ ኢትዮጵያን መድረኮችና የመዝናኛ ስፍራዎች ውስጥ በተናጠልና ከሌሎች ድምፃውያን ጋር ሥራዎቹን አቅርበዋል። እኒህ አመታት ድምፃዊው ተጨማሪ አዳዲስ ስራዎችን ማቅረብ እየቻለ ሳይጠቀምባቸው ያለፈባቸው የስደት ሕይወትን አሉታዊ ገጽታ ማሳያ ጊዜያት ናቸው ሲሉ የሚጠቅሷቸው አሉ። ለአመታት የኢትዮጵያን ሙዚቃ የሚመለከቱ ጉዳዮችን በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያን ድምፃውያንን ሕይወት ሲዘግብና ሲሰንድ የኖረው የራዲዮና ቴሌቪዥን መሰናዶ አቅራቢው ተወልደ በየነ ተቦርነ ከዚህ የተለየ ሀሳብ አለው። ጌታቸው ለስራዎች የላቀ ጥራት ከሰጠው ትኩረት አንጻር መታየት እንዳለበት ያስረዳል።
ሀሳቡ እንደ ሀሳብ መነሳቱ ትክክል ነው ብዬ አስባለሁ። ነገር ግን አብሮ ጎን ለጎን ማየት የሚቻል ነገሮች ደግሞ ሊኖሩ ይገባል። ጌታቸው እንደ አብዛኛው እምነትና አመለካከት የነበረው ነው። በዛ እምነቱ ውስጥ ከሚያምንበት ነገሮች ወጥቶ ሌሎች ነገሮችን ላለማድረግ ብዙ ፈተናዎች ነበሩበት ብዬ አስባለሁ። ለዚህ እንደ ምክንያት የምቆጥረው ሙዚቃ የራሱን ደረጃና መጠን በጠበቀ ትናንት ከሰራቸው ስራዎች በተሻለ መልኩ ባበረክት የበለጠ ለታሪኬም አብልጬ ለመወዳትም ሙዚቃ ዋጋ በከፍል ተገቢ ባለሙያ እንደነበር አውቃለሁ። ለዚህም ማሳያ የምነግርህ ጌታቸው የመጨረሻ አልበሙን ይሄ ብዙዎቻችን በተለይ አዲሱ ትውልድ ማለቴ ነው አዲስ አበባ እወድሻለሁ፣ ቀና ብዬ ሳየው ሰማይ የሚሉትን ጨማምሮ ያሉበት አልበም የሰራው ከ35 ዓመት በፊት ነው። ነገር ግን አሁንም እንደ አዲስ ስራ ነው ለትውልዱ መጥኖ ዘሪቱ ከበደና ሚካኤል በላይነህ የተባሉ ወጣት ድምፃውያንን ከአዲሱ ትውልድ አሸንፎ ስራው ድጋሚ እንዲሰራው ነው ወደ ሌሎችም እየተጋባ ያለው። ያን ስታይ አሻግሮ የማየት ብቃቱ እና ሙዚቃን በሚመጥን ደረጃ ለመስራት የነበረውን ፍላጎት ያሳያል። አንዳንዴ በአመት 6 አልበም ምንም ውስጥ የማይገባ ልሰራ ትችላለህ። በትክክለኛ ሚዛኑ ሲመዘን ግን ጥራት ያላቸው ነገሮች ምን ያህል ተሰርተዋል የሚለውም ግምት ውስጥ መግባት ያለበት ይመስለኛል። ዞሮ ዞሮ ከነበረው የስደት ጫናና ሌሎች ተያያዥ ጉዳዮች አንጻር ጌታቸው ክብሩንና ፍቅሩን በአግባቡ የተጠቀመ ይመስለኛል።
በኢትዮጵያ እስራ ምዕት ወይም ሚሊኒየም ማግስት ወደሚወዳት ሀገሩ ማንነቱን እንደጠበቀ የተመለሰው ጌታቸው በቀጣይ ዓመታት በተለያዩ መድረኮች ላይ ዘመን ተሻጋሪ የሙዚቃ ስራዎቹን አቀንቅኗል። በቅርብ ዓመታት ውስጥ ደግሞ በምሽት መዝናኛዎች ላይ ተወዳጅ ሙዚቃዎችንም ያስደምጥ ነበረ። የቅርብ ሳምንታት ክራሞቱ በጤና እክል የተፈተነ ነበረ።
ጌታቸው ካሳ በመጨረሻዎቹ ዘመናት ላይ የሚሰራ የነበረው ጊዜ ባርና ሬስቶራንት ነው። አንድ ጓደኛችን ክለብ ውስጥ ነው የሚሰራው። ያው ደግሞ እንደሚታወቀው ከሰው ጋር ያለው አቅራቦት በጣም ውስን ነው፣ እጅግ በጣም ውስን ነው። በዚህ እና በሌሎች ምክንያቶች ትንሽ ስራ ላይም ገባ ወጣ ነበር ብሎ በመጨረሻ አካባቢ ግን ስራ መምጣት አልቻለም። ለምን እንዳልመጣ የሚሰራበት ቤት ባለቤት ስልክ ተደውሎ ሲጠየቅ እግሩን እንዳመመው ተናገረ።
የሰማነው አቻሬ ነው። አቻሬ የኪነ ጥበብ ሰዎችን ለማገዝ ያለሙ መርሃ ግብሮችን በማስተባበር ድጋፍ ለሚሹትም ቀድሞ ደራሽ ናቸው ከሚባሉ የኪነ ጥበብ ወዳጆች መካከል አንዱ ነው። አንጋፋውን የሙዚቃ ሰው የመጨረሻ ጊዜያት አቻሬ እንዲያስታውሳቸዋል።
ይህ ደወለልኝና ተያይዘን ወደዛ ሄድን። ስንሄድ እግሩ አብጧል፣ መነሳት አልቻለም። ጉዳ ቶሎ ቶሎ ብለን አንድ ሆስፒታል ወሰድ ነው አንድ መልካም ሰው እሳቸው ጋር ወሰድ ነው። ያንን ሆስፒታል ተፈቅዶ ከገባ በኋላ ቀድሞ ልቆኋላ በኋላ ወደ ማታ አካባቢ መታከም ፍላጎት የለኝም ብሎ እንዲህ ብሎ ተነስቶ ወጣ። ከዛ ጋር ቤቱን ሄደው አንድ ወር በኋላ ደውሎ ምግብ አምጡልኝ ማለት ጀመረ። ምግብ ሲሄድለት ምግብ የያዙትን ሰዎች ተነስቶ መቀበል አልቻለም፣ በር መክፈት አልቻለም። በዚህ አንድ ለሱ እስከናገረ በቃ በጣም አሳሳቢ ሁኔታ ላይ ደረሰ። እኛም ተነስተን ሄድን። ያለው ሁኔታ ስናይ ትንሽ አስቸጋሪ ስለፈራን እኛም በሩ መክፈት አልፈለግንም። በራሳችን ፈቃድ ፖሊስ ጋር አመልክተን ፖሊስ መጥቶ ነው የከፈተው። ታሞ ወድቋል። እንደዛም ሆኖ እንግዲህ ተሯሩጠን የሚረዳን አካል ፈልገን ወዲያ ወዲህ ብለን ሆስፒታል እንዲገባ አደረግን። የካቲት ገባ። እዛ ከደረስን በኋላ ግን ደህና ነበር፣ ይናገራል፣ ኮንሽስ ነው። ግን ሐኪሞች በቃ ልቡ እንደደከመችና ደም በደንብ እንደሚያሰራጭ ነገሩን። በዚህ ሁኔታ ዋለና እዛው ተናገረ። ግን ነገር ግን በቃ ለሊት 10:30 ላይ ደወሉልን እና ማረፉን ነገሩን እና በዚህ ሁኔታ ነው እንግዲህ የአሟሟቱ ሁኔታ።
የድምፃዊውን የቀብር ስነ ስርዓት ለማስፈጸም በስራ ላይ የነበረው አቻሬ የአንጋፋውን የሙዚቃ ሰው ሁኔታ በመመልከት ድጋፋቸውን ላልነፈጉ አድናቂዎችና ወዳጆች ይህንም ብለዋል።
ታመመ ተቸገረ ሲባል በጣም ልበሩሮች እዛ አሜሪካን ውስጥ አሉ። እነሱ ሁልጊዜ የሚመሰገኑ ናቸው። ጋርሜልሽ ተስፋዬ፣ ተጎርነ በየነ እነዚህ ሁለቱ በብዙ መንገድ እየረዱን ነው እና እጅግ በጣም እናመሰግናቸዋለን።
ከድምፃዊ ጌታቸው ካሳ አልፈት በኋላ አድናቂዎቹና ወዳጆቹ የሀዘን መልእክቶቻቸውን በተለያዩ ማህበራዊ አውታሮች ላይ አድርሰዋል። መልእክቶቹ የጌታቸው ሙዚቃዎች እንደ ነፋስ ሽው ብለው የሚያልፉ ሳይሆን በልብ ውስጥ ለዓመታት የሚታተሙ ለትውልድ ቀሪ ቅርሶች መሆናቸውን ጠቋሚ ይመስላሉ። እርግጥ ነው ጌታቸው ካሳ የከረመ ፍቅርንና እወድሻለሁ በሚሉ ዜማዎች የአፍቃሪን ህመም አስታሟል። ሀገሬ ትዝታሽ፣ አዲስ አበባ፣ ሀገሬን አትንኳት በሚሉ ዜማዎች ደግሞ የሀገር ፍቅር ናፍቆትን ከጀግና ኢትዮጵያውያን መታሰቢያ ጋር አሰናኝቶ አቅርቧል። እመኛለሁ የሚለውን የመሰሉ ዜማዎቹ ደግሞ ኑሮውን ከብልሃቱ ማስማማት ላቃታቸው የመንፈስ አጋርነትን አሳይተዋል። ኢትዮጵያን ሙዚቃ የሚመለከቱ የራዲዮና ቴሌቪዥን ዝግጅቶች አቅራቢው እንዲሁም የኢትዮጵያ ሙዚቀኞችን ታሪክ ሰናጁ ተወልደ በየነ ተቦርንን ለመሰሉ ከአድማስ ማዶ የትውልድ ሀገራቸውን ውሎና ዳር በስስት ለሚያዩ ከጌታቸው ሙዚቃዎች አንዳንዶቹ ከሙዚቃነትም በላይ ይሻገራሉ።
ሀገሬን አትንኳት ለእኔ የተለየ ትርጉም አለው። በዋነኛነት ሀሳቡን የጻፉበት መንገድ፣ ዜማውን የፈጠሩበት ሂደት፣ የኢትዮጵያን የቆየ ታሪክና ለመዘከር የተጠቀሙት የዚሱ ልዩ ትርጉም ይሰጠኛል። አሁን በአንተ ድሜ ልበል አንተ ለወክል ለጊዜውና ሀገራችን ባለው የፖለቲካ ሂደትና ታሪክ እያንዳንዱ ነገር አብሮ የመኖራችንን ታሪክና ውል የሚያላላ በሆነበት ዘመን ኢትዮጵያ የብዙ ብሔርና ብሔረሰቦች ሀገር እንደነበረች ግን በዛ የጌታቸው ውብ ስራው ተካርቷል። ገና ሲጀምር የብዙሃን እናት መመኪያ የምንላት ማማናትና ትንኳት ነው የሚለው እና የብዙዎች እናት ከመሆኗ አንጻርና ለመስዋዕትነት እነዛ ልጆቿ ሁሉ ዝግጁ እንዲሆኑ አድርጎ ከአነሳሳት ጀምሮ ውብ በሆነ ልብን በሚሰረስር ዜማ ትልቅ መልእክት ያስተላለፈ
የብዙሃን እናት መጠጊያ የምንላት እማማናትና
በህመም ውስጥ ስለመቆየቱ የተነገረለት አንጋፋው ድምፃዊ የካቲት 12 ቀን 2016 ዓ.ም በ80 ዓመቱ ከዚህ ዓለም በሞት መለየቱ ታውቋል። ሥርዓተ ቀብሩም በቅድስት ሥላሴ ካቴድራል የካቲት 14 ቀን 2016 ዓ.ም ተፈጽሟል። አንጋፋው ድምፃዊ ጌታቸው ካሳ የአንድ ሴት ልጅ አባት ነበር። ለአድናቂና ቤተሰቦቹ መጽናናትን ይመኛል።
አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያ አምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት። Yeah.